ፖድካስት የሚቀርብላችሁ ከግብርና ሚኒስቴር ጋር በመተባበር በጂአይዜድ ሲኤልኤም ፕሮጀክት ነው።
ጤና ይስጥልኝ አድማጮች። በዛሬው መርሃ ግብራችን በተለያዩ የሀገራችን ክፍሎች ተዘዋውረን በተፈጥሮ ሀብት በሚደረግለት እንክብካቤና ልማት ሂደትና በአፈጻጸሙ ስለሚገጥሙ ተግዳሮቶች፣ ማለፊያ መንገዶች፣ ማህበረሰቡ ለችግሮች መፍትሄ ለማፈላለግ ስላለው ግንዛቤ እንዲሁም ከፌዴራል እስከ ወረዳ ደረጃ ያሉ ባለሙያዎች ደግሞ ማህበረሰብን ግንዛቤ ለማስጨበጥ ያላቸው ሚና ምን እንደሚመስል እናያለን። በግብርና ሚኒስቴር የተፈጥሮ ሀብት ልማትና ጥበቃ የተፋሰስ ዴስክ ኃላፊ አቶ ዮሴፍ አሰፋ በዋናነት ተግዳሮት የሆኑባቸውን እንዲህ ነግሩናል።
እንደውም አንዱ እንደ ተግዳሮት ከምናየው ነገር አንዱ ምንድን ነው? በጥራት ያለማቀድ። አሁን ለምሳሌ ጋይድላይኑ አለን አለ። ጋይድላይኑ በሚያዘው መሰረት በደንብ አንዳንድ ቦታ ጥሩ የሚሰሩ አሉ፣ ጥሩ አቅደው ጥሩ የሚፈጽሙ አሉ። አንዳንድ ቦታ ላይ ደግሞ ጋይድላይኑ በሚፈልገው ልክ አቅዶ ያለ መስራት ነገር አለ። ብዙ ቦታ ላይ የዚህ የቅድና የእንትን ሁኔታው የጥራት ችግር አለ። ተፋሰስ ዝም ብለን እንደ እንትን እንወሰደው እንደሆነ ወይ የሰው አካል ወይ የሆነ እንትን አድርገን እንወሰደው እና ሕክምና የሚያስፈልገውን ነገር ዲያግኖሲስ በደንብ መሰራት አለበት እና ያንን በትክክል ዲያግኖዝ አድርጎ የሚፈለገውን ነገር መሬት ላይ በማስነካት በኩል የሚታይ ምንም የሚካድ ነገር አይደለም። ከዛ አንጻር የሚጎል ነገር አለ። ከምን ጋር የተያያዘ ነው? ይሄ ያው ከአቅም ጋር ነው።
አቶ ተስፋዬ ብሩ በኦሮሚያ ክልል ግብርና ቢሮ የተፋሰስ ልማት ባለሙያ ናቸው። አቶ ተስፋዬ በተፋሰስ ልማት ስራ ላይ ስለሚገጥማቸው ተግዳሮት ይነግሩናል።
አንድ ትልቅ ፕሮግራም ስትጀምር ሁል ጊዜ ችግሮች አሉት። ሂማን ለምሳሌ የሰው ኃይል በዛው ልክ ባለሙያ ኢንተርሼድ ማኔጅመንት ስራ ትንሽ በባለሙያ ነው እንትን ማለት ያለበት። ስለዚህ አንደኛው የሰው ኃይል አንድ ስራ በስፋት ሲጀምር በተለይ ባለሙያ መስራት ያለባቸው እንትኖች በትክክል መስራት ላይ ችግር ይፈጥራል። ይሄ ማለት ምንድን ነው? የስራው ኳሊቲውን የማስጠበቅ እንትን ላይ ማለት ነው። አንዴ ነው። ሁለተኛው ሎጂስቲኮች ናቸው። ሎጂስቲክ የግዴታ ሳይት ሞኒተር ለማድረግ ዜር ሹድ ቢ ሞተር ሳይክል ታች ላለው ባለሙያ ዞን ላይ ላለው አትሊስት መኪና መኖር አለበት። እንደዚህ አይነት ችግሮች አሉ፣ ሎጂስቲክን በተመለከተ ማለት ነው። ሌላው ድሮ ባክ ምንድነው እሱ ያው የጀመርነው ፕሮግራም መልቲ ዲሲፕሊነሪ አፕሮች ነው። መሬት አስተዳደር ይሳተፋል። ምክንያቱም ኮኦፕሬቲቭ ኦርጋናይዜሽን ለማለት በህግ በአዋጅ የተሰጠው ለኮኦፕሬቲቭ ኤጀንሲ ስለሆነ ኮኦፕሬቲቭ ኦርጋናይዜሽን ይሳተፋል። ሴቶች ይሳተፋሉ። የተለያዩ እንትኖች ይሳተፋሉ። አንዳንድ ጊዜ እነኚህን በተለይ የፕሮግራሙን እንትን ካለመረዳት እንትን ተነሳ የመጀመሪያ ዓመት ላይ ቻሌንጆች ገጠሙ።
በአማራ ክልል የግብርና ቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክቶሬት ዳይሬክተር አቶ እስመለ አለም ምህረት የባለሙያ ችግር ከመኖሩም ባሻገር ከመጀመሪያ ሲሰራበት ከነበረው አሰራር ለመውጣት ህብረተሰቡ በሚያሳየው ካለመቀበል ፈተናዎች እንደሚጀምሩ እንዲህ በማለት ይነግሩናል።
አሁን ወደ ኮኦፕሬቲቭ ይሄድ ሲባል ከመጀመሪያው አይምሯቸው ማን ይቆጣጠረዋል፣ ማን ይከታተለዋል፣ ባለቤቱ ማን ነው፣ እንደዚህ ነው የሚል ነገር ይመጣል። አሁን ወደ ኮኦፕሬቲቭ ስትሄድ የሚሆን 204/2005 አሶሲሽን ላይ የሚሆን ተጠሪነቱ ለማን ነው? ለምልዓተ ጉባኤው ነው። ለራሳቸው ለተጠቃሚ ምልዓተ ጉባኤ ነው የሚሆነው። እኛ ግን ምን ብለን እናስባለን? አይ ተጠሪነቱ ለመንግስት ተቋም መሆን አለበት ብለን መጀመሪያ እናስባለን። ከዚህ አስተሳሰብ መውጣት አንድ ትልቁ ቻለንጅ የሆነ አሁን የኛ እሱ ነው ከነበረብን። በቃ ተጠሪነታቸው ማህበር ከሆነ ተጠሪነቱ ለማህበሩ ነው፣ የሚመርጠውም ህብረተሰቡ ነው፣ ተጠሪነቱ ለህብረተሰቡ ነው መሆን ያለበት። እኛ ከዛ ያለመውጣት ችግር። ሁለተኛ እነዚህን ተፋሰሶች ለማቋቋም በጀት ይጠይቃል። እንት ለመናገር ብዙ ጊዜ መላለስን ይጠይቃል። በሳምንት በመናምን አድራሻቸው የምትመለሳቸው ነገሮች አሉ። በጀት ይጠይቃል። በጣም ከባድ እሷ ነው። ሁለተኛ ለዚህ ሰው አሁን ቀላል ይመስላል። አንድ ማህበር ለማደራጀት ሚኒመም 2 ድስት ወረቀት ያስፈልጋል። ከባድ ነው። አሁን እኔ ባለፈው አንድ ወረዳ 42 84 ድስት ያስፈልገኛል አለ። በጀት እኔ የለኝም ሲል እኔ በፊት ሳስበው ነበር እንዴ ድስት ወረቀት ይጠፋል ይቀላል አይደል ስል ነበር። ግን አይደለም። እንደ ጥቅል ስታየው ግን ለማደራጀት ብቻ የነሱ እነዛ ፕሮሰሶችን ለመውላት ከሁለት ድስት በላይ ያስፈልጋል። እና አሁን ትልቁ ችግር የሆነው ለመመስረት በጀት ያስፈልጋል። ያቻለ ፕሮጀክት በለለባቸው ፕሮጀክት ባለባቸው ለመመስረት ቀላል። በመደበኛ በጀት ግን አሁን ወደ 160 ምናምን 47 46 104 3 ወደ 150 ምናምን አሉ። ቻሌንጅ ያንን ምንም ፕሮጀክት በለለበት እንት ለማለት ከባድ ነው። ምናልባት እንደ መንግስት አንድ ጊዜ ይሄንን ወደ ህብረት ስራ ለማምጣት የተወሰነ በጀት ቢመደብላቸው እና ለማውጣት በጣም ይቀላል። ሁለተኛ ህብረት ስራ አካባቢ ይሄንን ያክል ባለሙያ የለም። አሁን የግብርናን ያክል ባለሙያ የላቸውም። አንዱ ኮምፕሌን እያደረጉት ያሉት እነሱ ነው። እሱ ነው ባለሙያ የለም። አሁን እኛ ከ20ሺ በላይ ተፋሰስ አለ። 20ሺ በላይ ተፋሰስ ወደ ኮኦፕሬቲቭ ብናሸጋግረው ማሸጋገሩ ተቸግረን ቢሆን እናሸጋግረዋለን። ግን በቀጣይ መሰራት ያለባቸው ያንን ህብረተሰብ እዞ ለመቀጠል እስከመጨረሻው ባለሙያ ያስፈልጋል። አሁን በቀበሌ 3 በ3 ቀበሌ 1 ነው ያለ የሌለበትም አለ። ቢያንስ በቀበሌ 1 መኖር አለበት። በወረዳ ደረጃ እነሱ ለምሳሌ በአመት ኦዲት መደረግ አለባቸው። የኦዲተር ባለሙያ መጨመር አለበት። የሥራ አመራር ባለሙያ በወረዳ ደረጃ 1 ነው ያለ። ይሄ ተፋሰስ በወረዳ ደረጃ ከተቋቋመ ቢያንስ ከ5 እና ከ6 ባለሙያ በላይ ያስፈልጋል። የአመራር ባለሙያ ብቻ ማለት ነው ያስፈልጋል። ስለዚህ ቻሌንጅ እያደረገን ያለ እነዚህ ችግሮች ይኖራሉ። እንግዲህ እስከያንበት ድረስ እንደዳለም እየተስባለ
ሌሎች ክልሎች ላይ በተለይም አማራ ክልል የባለሙያ ችግር መኖሩ በስፋት ቢገለጽም ደቡብ ብሔር ብሔረሰቦችና ህዝቦች ክልል ላይ ግን ይህ ችግር እንደማይስተዋል በክልሉ ግብርና ቢሮ የተፈጥሮ ሀብት ጥበቃ ዘርፍ የደን አግሮፎረስተሪ ባለሙያ አቶ መስፍን ባልቻ ይናገራሉ። ያለውንም ችግር አልሸሸጉም።
አሁን እንደ ደቡብ ክልል የባለሙያ ችግር አይደለም ያለብን። አንደኛው ያለብን በእርግጥ የባለሙያ እጥረት ሳይሆን ተርኖቨሩ ከተያይዞ የሚመጡ ችግሮች አሉ። ተርኖቨር ይሄ ማለት ቦታውን መልቀቅ፣ አንዱ ቦታ ለቆ ሌላው የመምጣት ነገር። ከዛ ጋር ተያይዞ ምንድን ነው እየተፈጠረ ያለው? የኪሎት ጋር አምና ላይ ግንዛቤ ያገኘው ተመልሶ አዲስ ሰው ሲመጣ አዲስ ግንዛቤ እንደገና ለመፍጠር የሚያስችል።
በዚሁ በአማራ ክልል 21 ዞኖች ሲኖሩ በ170 ወረዳዎችም ተዋቅሯል። ታዲያ በዚህ ሰፊ ክልል ውስጥ 20ሺ ተፋሰሶች ቢኖሩም የባለሙያ እጥረት ግን ጎልቶ እንደሚታይና ቢያንስ በአንድ ቀበሌ አንድ የግብርና ባለሙያ ቢኖር ተመራጭ እንደሚሆን በተለያየ እርከን ያሉ የግብርና ባለሙያዎች ይናገራሉ።
ከማልማት ባሻገር ማለት ነው ማስተዳደር የሚችልበት ሁኔታ በቋሚነት እንዲፈጠር ካስፈለገ ህብረተሰቡ ራሱ ባለቤት መሆን መቻል አለበት። በእቅድም ቀደም እንደተባለ ያለው ተሳትፎ በጣም ብዙ ነው። በስራ ወቅትም በክትትልና ግምገማም ወቅት ያለው ሁኔታ ህብረተሰቡ ትልቁን ድርሻ እንዲይዝ፣ በጊዜ ሂደትም ምናልባትም ተፋሰሶች ራሳቸው እንችለው ተቋም አቅም ፈጥረው ወደ ስራ ገብተው እኛንም ጭምር የሚቀጥሉበት ሁኔታ ማለት ነው ራሳቸው ተቋም የሆኑበት ሁኔታ ከተፈጠረ በዚያ ልክ ለመሄድ ስለማይቸገሩ በዚያ ልክ ለማድረግ ያለው የህብረተሰቡ ንቃተ ህሊና ትንሽ ፈታኝ ነው ብሎ መውሰድ ይቻላል። አልፎ አልፎ አድርግ እየተባለ ወደ ስራ የሚሄደው የሚያለመው ብዙ ነው እና የህብረተሰቡ የንቃተ ህሊና ደረጃ ወጥ አለመሆን በየደረጃው ያሉ ችግሮች እሱ አንድ ችግር ነው ብዬ መናገር እችላለሁ። ከዛ ውጭ ያው እንደሚታወቀው አገራችን ያለችበት ሁኔታ ይታወቃል። እሱን መሰረት አድርጎ በሚጠበቅ ልክ ከተቋሙ ግብና ራዕይ አኳያ ስራዎችን ለመስራት ትልቅ ማነቆ አሁን በየደረጃው በጀት ነው።
ወይዘሮ ሰው አለም ሳለለ።
ሌላው ደግሞ የቅንጅት ችግር ነው። ተፋሰስ የአንድ ሰው ብቻ አይደለም፣ የአንድ አካል ብቻ የግብርና ብቻ ሊሆን አይችልም። በፍጹም ሊሆን አይችልም። ተፋሰስን የሚያለመው በዛ ተፋሰስ ውስጥ ትምህርት አለ፣ ቅድም እንደገለጽኩት ውሃ አለ፣ መንገድ አለ፣ ሰብል። በእኛ እንኳን በዚህ በግብርና ውስጥ ያሉ እንኳ ሰብል፣ ተፈጥሮ ሀብት፣ አትክልትና ፍራፍሬ ኤክስቴንሽን ይሄ ሁሉ ኢንተግሬትድ ሆኖ ባንድ ላይ ነው የተፋሰስን እቅድ ማቀድ ያለበት ማቀድም መተግበርም ያለበት። ስለዚህ ዋና ተግዳሮታችን የቅንጅት ችግር ነው። በቃ ተቀናጅተን የመስራት ችግር በጣም ብዙ ፈትኖናል እና ብዙ ተፈትነን የወደቅ የሚያስነሳል ይህ ቅንጅት ወደ አንድ ማምጣት ያንን እንኳን ሌላ መስሪያ ቤት ያሉትን አይደለም እዚህ ራሱ ግብርና ያለው አንድ ላይ ተቀናጅቶ እዛ ላይ ተፋሰስ ላይ ያለማቀድ ችግር አለ። ሰብልም ለብቻው ያቀዳል፣ ግን የሚሄደው እዛች ተፋሰስ መሬቷ ላይ ነው። እንስሳትም ለብቻው ያቀዳል፣ እዛው ተፋሰስ ላይ ነው የሚሄድ። ሁሉም እዛው ተፋሰስ፣ እኛም ተፈጥሮ ሀብትም ያቀዳል እዛው ተፋሰስ ነው። ግን ኢንቴግሬትድ ሆኖ በቅድ ወቅት አንድ ላይ ያለመቀድ በኋላም ያለመተግበር ተግዳሮቶቻችን ነበሩ። በረጅም ጊዜ የተወሰነ እየቀረፍ ናቸው ብንሄድም ማለት ነው።
ወይዘሮ ባንቺ አምላክ ሞላ፣
በጣም ብዙ ናቸው። እንደው ግን የተወሰነ በጣም እኛ ፈትኖ የነበረ በዋናነተኛ ምንድነው ልቅ ግጦሽ ነበር። በጣም ፈታኝ እንትን ማለት ነው። እንደ ክልላችን አሁንም ድረስ እያያዘን ማለት ነው። እና ትልቁ ተግዳሮት ልቅ ግጦሽ ነው። ምንድን ነው አሁን ይህንን ግን እንደተባለው ሰው በህገ ደንብ ሲመራ እያንዳንዱ ተፋሰስ ከብት የገባ እንደዚህ በራሳቸው ህገ ደንብ ተጠቅሞት ሲሉ እንደገና ደግሞ አስሮ መቀለብን የእንስሳት ያያያዝ ማኔጅመንቶችን ግንዛቤ በመፍጠር እዚህ ላይ ብዙ ስራ ተሰርቷል። ስለዚህ ልቅ ግጦሽ ለኛ በጣም ትልቅ ፈተና ነበር። አሁን በዚህ በህገ ደንባቸው ሲጠቀሙ ባለው መንትን ሲጠቀሙ የተሻለ ለውጥ እንዳለ አይተናል እና ይህን የተወሰነ አልፈናል። በተለይ ወደዚህ ሜጫ አካባቢ አስሮ ነው የሚቀልቡ በጣም ልምድ ያላቸው ናቸው። ወደዚህ ወደ ሰሜን ሜጫ አካባቢ በደንብ ሌላው ወደዚህ ያሉትም ወደ ደገውም ወደዚህ ያሉ ወደ ወሎ አካባቢ መጠው ልምድ ልውጥ ወስደዋል ሜጫ ላይ ማለት ነው። እንዴት አስሮ መቀለብን አንድ ላም ምን ያህል ወተት ስትወጣና ቤቷ ስትውልና ወጣን ስትል ምን ያህል ልዩነት እንዳለውም አሷዶሮች ራሳቸው እየመሰከሩ የልምድ ልውውጥ ክልሉ አካሂዷል በተደጋጋሚ እና ልቅ ግጦሽ ላይም የተሰራ ስራ አለ፣ ለውጥ አለ። ያው ባይቀረፍም ለውጥ እንዳለ እዚህ ላይ ይሄ ጥሩ ነገር ነው። ሌላው በተመሳሳይ እንደተነገረው የባለቤትነት ስሜት አሁንም ትልቅ ተግዳሮት አሁንም ችግር ተግዳሮት አለ።
ሙሉ ለሙሉ ልቅ ግጦሽ ላስቆመው ምርትና ምርታማነትን ሙሉ ለሙሉ አሳድገዋል የምንላቸው ከ8000 በላይ ተፋሰሶች አሉ። ግን ወደ ተጠቃሚነት የተሸጋገሩ ራሳቸውን የሚያስተዳድሩ ግን ከ14000 በላይ ተፋሰሶች አሉ። ስለዚህ እነዚያ ተፋሰሶች ለእኛ ፕሮሚሲንግ ናቸው። አሁን ክልል ውስጥ አንድ ችግር ነበረብን። የልምድ ልውውጥ ስንል ሁል ጊዜ ከክልል ውጭ ነው እናደርገው የነበረ እና አንድ ወቅት ምን ስምምነት ተደረሰ? ለምንድን ነው ከክልሎች ሁሉ ጊዜ ልምድ ልውውጥ የምናደርገው? እኛ ለምንድን ነው ሞዴል ተፋሰሶችን መፍጠር ማንችለው የሚል ሀሳብ ተነሳ። ይህንን ሀሳብ ወደ ዞኖች ወረደ። ኃይለኛ ውዝግብ ነበረበት። ይሄ አንዳንዱ ለእኔ መነሻ የሚሆን ተፋሰስ የለኝም የሚል አካባቢ ነበረ፣ አንዳንዱ ደግሞ እኔ ከዛ በላይ ማለኝ የሚል አካባቢ ነበረ። ዞሮ ዞሮ የተደረሰው ስምምነት እንደ ክልል እንደ ዞናችሁ ማስተማሪያ የሚሆኑ ተፋሰሶች ካላችሁ ከነሱ መነሻ አድርጋችሁ እዛ ላይ ለመድረስ ስሩ የሚል ነገር ተነሳ። አንዳንዶቹ ዞኖች ሌሎች ዞኖች ላይ ሄደው ልምድ ልውውጥ ማድረግ ወደ ስራ እንዲገቡ ለማድረግ ጥረት ተደርጓል። ለምሳሌ ምስራቅ ጎጃም ወደ ምዕራብ ጎጃም ነው የመጣው። ምዕራብ ጎጃም ላይ መጣና ልምዱን ወሰደ። ከዛ ተፋሰስ በዚህ ተፋሰስ መሰረት እዛ ደርሳለሁ የሚል ገባ። ሰሜን ሸዋ ወደ ኦሮሞ ብሔረሰብ አካባቢ መጣ። እንደዚህ ደቡብ ጎንደርም ወደ እንትን ሰሜን ጎንደር የድሮ ሰሜን ጎንደር አሁን ማዕከላዊ ጎንደር የምንለው ወደ ደቡብ አካባቢ መጣ። በዚያ መንገድ እንትናል። አሁን በክልል ውስጥ በሚገኙ ዞኖች አይደለም ወረዳዎች አይደለም ቀበሌዎች ላይ ማስተማሪያ የሆኑ ተፋሰሶች አሉ። ልምድ የሚወሰድባቸው ምርትና ምርታማነታቸውን አድርገው ምግብ ዋስትና ለምግብ ዋስትና ማረጋገጥ ድጋፍ እያደረጉ ያሉ ተፋሰሶች ስላሉ በዛ መንገድ
አቶ ባህሩ ዳዲ ኦሮሚያ ክልል ሰሜን ሸዋ ዞን ኩዩ ወረዳ ሲኤልኤም ፎካል ፐርሰን አሊያም ተወካይ ናቸው። ለዚህ መፍትሄ ነው ብለው የሚያቀርቡትን ሀሳብ እንደሚከተለው ያብራሩልናል።
በጓሯቸው በማሳ አካባቢ በተለያየ እንትን መኖን በማዘጋጀት በመዝራት የተሻሻሉ የመኖ ዝርያዎችን አምጥቶ ከዚህ ጋር አዋሂዶ በማብላት ከብቱን አስሮ በማቆየት በመመገብ በሰሩ የተሻለ ነው ብዬ አምናለሁ። ከዚህም በተጨማሪ ማህበረሰቡ የከብቶችን ምርታማነት ማሳደግ ደግሞ ከቁጥር ከብዛት ወደ ጥራት ማምጣት ለምሳሌ 10 20 ከብት እንትን ከማለት የተሻሉ ከብቶችን 3 4 ቢኖረው ውጤታማ ነው የሚሆነው።
አቶ ዮሴፍ አሰፋ በዚህ ላይ የሚያክሉልን ይኖራል።
ዘላቂነቱን ማስቀጠር ላይ የሚታይ ችግር አለ። አንድ በጣም ትልቁ ችግር እሱ ነው። ከይሄ ከምን ጋር ያያዛል መሰለህ? አሁን የተፋሰስ ልማት ስራዎች ሲሰሩ በተለያየ ምክንያት በተለይ እነዚህ የኮንሰርቬሽን ስትራክቸሮቹ በተለያየ ምክንያት የመፍረስ ችግር ያጋጥማቸዋል። ከብት ያፈርሳቸዋል። ዝናብ ሲጥል ጎርፍ እንዲህ መሳሰለው የመስበርና የመሳሰለው ነገር ያጋጥማል። ያንን ከስር ከስር እየተከታተሉ እየጠገኑ በዘላቂነት ጥቅም እንዲሰጥ በማድረግ በኩል የሚታይ ነገር አለ፣ የሚታይ ክፍተት አለ። እሱ አንድ ትልቅ ችግር ነው። ከዛ ውጭ ደግሞ ተፋሰሶች አልምታቸው ዝም ብለህ ከብት የምትለቅበት ከሆነ ጉዳት ነው፣ እየተጎዳ ነው የሚሄደው። እና እንደዚህ አይነቱ ነገር በጣም ብዙ ቦታ ላይ የሚሞከሩ ነገሮች አሉ፣ ግን ስር የሰደደ አይደለም። እንትኑን ይሄ የልቅ ግጦሽ ስርዓቱን ለማስቆም
እቅድ ማቀድ እንደ ዋነኛ ችግር ይነሳል። በአብዛኛው ተፋሰስ አካባቢ ላይ የህብረተሰቡን ፍላጎት መሰረት በማድረግ አይታቀድም። ይህ እንደ ዋነኛ ተግዳሮት ይጠቀሳል። የተፋሰስ ልማት እቅድ የመሬት አጠቃቀም እቅድን መሰረት አለማድረጉ በትግበራ ወቅት አስቸጋሪ ያደርገዋል።
ወይዘሮ ሰው አለም ሳለለ፣
ሙሉ ለሙሉ በአንድ ጊዜ የምንሻገረው ችግር አይደለም። ምክንያቱም ቶፕ ዳውን እያወረድ ይህን እቅድ ይህን ያህል እርከን ይህን ያህል ገሪ ይህን ያህል ምናምን ትሰራለህ ተብሎ ያ እቅድ ደግሞ ዞን ወረዳ ይከፋፈላል። ከወረዳ ደግሞ ቀበሌ ቀበሌ ተፋሰስ እያከፋፈለ ሲሰጥ ነው የኖረ። ስለዚህ ያን ለመሻገር ሰፊ አመት በችግር ውስጥ ስላለፍን ሰፊ ጊዜ ይፈልጋል ያንን ለመሻገር። ስለዚህ አሁን እየተሻሻለ ነው የሚል ነው ሀሳባችን። ማለት በምናየውም በምንም ተስፋ አስቆራጭ አይደለም። ተስፋ አስቆራጭ የማይሆንበት ምክንያት ሄደን የምናያቸው ተፋሰሶች እንደዚህ ይችላሉ እንዴ ብለው እኛን ራሱ በጣም የሚያስደምሙ ተፋሰሶች አሉ። ስለዚህ ይቻላል ማለት ነው።
ይህንን ለማስታረቅ እየተኬደበት ያለ ነገር ቢኖር አቶ ሹም እያሰፋ
የስትራክቸራል ፕሮብለም ነው። የሚያቅድ የሆነ ቤት አለ የሚፈጽም ነገር ማለት አሁን የመሬት አጠቃቀም እቅድ የሚታቀደው አካባቢ የሚፈልገው ምንድን ነው በዋናነት ያው ስለሚታወቅ ማለት ነው። እና ይህን ቅድም ጋሽ ጌታቸው እንዳልከው በቀበሌ ደረጃ ይታቀድ ነበር።
ማህበረሰብ አቀፍ የተፋሰስ ልማት ስራ ህብረተሰቡ በባለቤትነት ተሳትፎ የመንግስትን ጫና መቀነሱ ሌላ መርታ ቢሆንም አብዛኛው ማህበረሰብ አቀፍ የተፋሰስ ልማት ስራ እቅድ የተፈጥሮ ሀብት እንክብካቤ ላይ ሲያተኩር ይስተዋላል። ሆኖም ግን ማህበረሰቡ ማህበራዊም ሆነ ኢኮኖሚያዊ ችግሮቹን በቀጥታ ፈቶበት ሊጠቀምበት የሚያስችለውን ገቢ ሊያስገኙለት በሚችሉ ስራዎች ላይ ጎን ለጎን ታቅዶ ቢሰራበት መልካም ይሆናል። ይህንንም ስራ ላይ ለመዋል የአቅም ግንባታ ያስፈልጋል። ወይዘሮ ሰው አለም ሳልለ፣
በየደረጃው ስልጠናዎች ይካሄዳሉ። በተለያዩ ፕሮጀክቶች በጃይዜድም በካልም በኤስኤንፒ በብዙ ከየትም ከዛም ስልጠና በምናካሄድበት ሰዓት ሁሉንም ያሉ ፕሮጀክቶችን ሁሉንም እንጠይቃለን በጀት። ምክንያቱም ክልሉ በጣም ሰፊ ነው። 170 ምናምን ወረዳዎች አሉን። ከአንድ ወረዳ አንድ ባለሙያ እየሰለጠነ ነው። እንግዲህ ይህን ሁሉ ስራ እንሰራለን ስንል አቅም በጣም መገንባት ያስፈልገናል። እና ያን ለመድረስ ደግሞ በሁሉም ለመድረስ የበጀት እጥረት አለ። ያው ክልሉ የነበረበትም ችግር አለ፣ ተጨማሪም ደግሞ የበጀት እጥረት አለ እንደ ሀገርም። ስለዚህ ያንን ለመቅረፍ ሁሉንም ፕሮጀክቶች በቃ አንተ ምን ያህል ትሰጠናለህ፣ ምን ያህል ትሰጠናለህ፣ በጣም ብር ከእያንዳንዱ ፈልገን በዚህ አመት በተለይ ሁሉንም ባለሙያዎች ማለት በቅንጅት እስከታች ድረስ ለማቀድ ተፋሰሷ ላይ ቢያንስ እንኳን ግብርና ላይ ያለው ሰው እንኳን ተቀናጅቶ እንዲሰራ ለማድረግ የሰብልንም ካሁን በፊት ስናሰለጥን የተፈጥሮ ሀብትን ባለሙያዎች ብቻ ያፈርናውና አንድ ያፈርናዋ አንድ የደነነ እናሰለጥን። በዚህ አመት ግን የሰብል የእንስሳት የተፈጥሮ ሀብት የደንም የእንትን ቡድን መሪ ሁሉን ሰብስበን በጣም ፕራክቲካል አንድ ቀን ብቻ በአዳራሽ በማድረግ አምስት ቀን በፕራክቲካል በሜዳ ራሳቸው እየቆፈሩ ምን እያሉ ተፋሰሷን ዴሊኒት አድርገው ከመጀመሪያ ከቅድመ ቀድ ጀምሮ እስከ መጨረሻው ድረስ አፈጻጸማቸው እንዲሰሩ አምስት ቀን የተግባር ስልጠና በዚህ አመት የተሻለ ስራ ለመስራት ይህንን አድርገናል።
አቶ ሱባለው ነጻነትም እንደ ወረዳ ግብርና ባለሙያ ያስተዋሉትን ያጋሩናል።
የነበራችሁ ችግሮች ወይ ቻሌንጆች ምንድን ናቸው? በምን ፈታችሁ ሲባል እንደነበረ ያው በአርሶ አደር ደረጃ ብዙ ቻሌንጅ ይቀርባል። ከብዙ ቻሌንጆቹ እነዚህ ኤሪያ ክሎዥር ወይም ከንክኪ ማዳን ከባድ ፈተና የነበረው ማለት ነው። እና እነዚህ ችግሮች በጎን ለጎን ክለላ ሲጀመር እና ሳር ወይንም ምርት ሲደርስ ሳሩን ከተካፈለ በኋላ አርሶ አደሩ ምን ላረገው ነው በሚል ያንን ክለላ ብዙ ወደ ተግባር አይገባበት። ይሄ ሳር ከተከለለ በኋላ ግን አጋጣሚ በዚህ ፕሮግራም ገንዘብ በማግኔታቸው እነዚያ ሀብት ያገኙ አርሶ አደሮች ወደ ማድለብ ስለገቡ የተሻለ ውጤት እንዲያመጡ አድርጎላቸዋል ማለት ነው። ስለዚህ ያ የተከለለው ሀብት ሳር ብቻ ቫሉ የለውም። ስለዚህ ሳር ካገኙ የሚያደልቡበት ገንዘብ ደግሞ እጥረት ነበር። ስለዚህ በጃይዜድ ወይም አሁን በመጣው በሴሌም እርዳታ ባገኙት ገንዘብ አርሶ አደሩ ሳሩን በማግኘት ማድለብ ላይ ስለገባ ኤሪያ ክሎዥር ወይንም የተፈጥሮ ሀብት ከንኪ ማዳን ተችሏል የሚል ሀሳብ ነው መሰለኝ።
በመሬት አጠቃቀም ላይ በተለያዩ ደረጃዎች ላይ ያሉት መሬቶች የአጠቃቀም ችግር እንዳለና ህብረተሰቡ የትኛው ደረጃ ላይ ያለን መሬት ለሰብል ምርት፣ የትኛውን ለከብቶች መኖ፣ እንዲሁም የትኛውን ለደን ልማት ይሆናል በሚለው ላይ ብዙውን ጊዜ ሲገጥመው የነበረውን ችግር በባንጃ ወረዳ የግብርና ባለሙያ አቶ ሱባለው ነጻነት እንዲህ ነግሩናል።
ችግር ሊገጥመው የሚችል እንደ ችግር ያየነው እኔም ሌላ ቦታም እዚህም ያየሁት ችግር የሚፈጥሩ መሬቱን ወደ ሌላ አካል የተዛወረ መሬቶች ላይ ነው ፈተና የሚገጥመው። ለምሳሌ በክራይ ያሉ መሬቶች 25 ዓመት ወይ ምናምን የተከራየዋቸው መሬቶች ስለሆኑ እንደፈለኩ አይነት ሚል አዝማሚያ አላቸው። ይሄ ነው አንዱ ቻሌንጅ ነው። ሌላው ተፋስ ላይም እዚህም ያለው እርሻ መሬት ላይ ደረጃ 4 የሚወድቀው ላይ ደን ይተክልና ያንን ደን 25 ዓመት የተከራየው ከሆነ ባለቤቱ አጠቃቀሙን ደብተር ወስዷል። ግን የተከራየው ሰውዬ አንዳንዴ እንዲህ አይነት ቻሌንጅ ይገጥማል። ነገር ግን አሁን እዚህ ላይ መፍትሄ የተሰጠው ብዙ ጊዜ እዚህ ከደረጃ 1 እስከ ደረጃ 4 የወደቁ መሬቶች ላይ የሚተከለው እንደኛ አካባቢ ዲከረንስ ነው እና ዲከረንስ ደግሞ ያው ክልሉ እንዳወጣው መመሪያ አሴ አኑዋል ክሮፕ አይነት ነገር ተጠቀሙት በሚል መሬቱን የመለወጥ አቅም ፈርቲሊቲውን የመጨመር አቅም ስላለው የዲከረንስ ጉዳይ ብቻ ስለሆነ ባህር ዛፍ አሁን እዚህ ግጦሽ መሬት ላይ እርሻ መሬት ላይ ባህር ዛፍ የሚተከሉ እነዚህ ትላልቅ ዲፕ ሩት የሆኑ ዛፎች ስለማይተከሉ ያን ቻሌንጅ ህብረተሰቡም ተጠቅሞታል። አሁን ወደ ላይ ብንወጣ አብዛኛው ዲከረንስ ተነስቶ ወደ እርሻ ማሳ ተቀይሯል። ወደ እርሻ ማሳ ይሄ ለራሱ በኢኮኖሚውም በአጠቃቀሙ ጭምር የመጣ ቻሌንጅ ሆኖ ማለት ነው። ስለዚህ አንታል የገጠመ ችግር እንደዚህ ቀበሌ በፊት ሁንካል ላይ አንድ ሁለት ሳይት ላይ ገጥሞ ነበር። እዚህ ቀበሌ ግን ያንታል ችግር የገጠመ ችግር ገጥሞን አላየንም። ያው አልፎ አልፎ ግን እነዚህ ተከራይታ ጋር የተያያዙ ነገሮች ኗሪነታቸው እዚህ ስላልሆነ አዌርነስ ስላልወሰዱ ትንሽ ቻሌንጅ ይገጥማሉ። ያው ከተማ የሚኖሩ ወይ ሌላ ቦታ የሚኖሩ ሰዎች ናቸው እዚህ ላይ ተከራይተው ተክለው የሚሄዱ። ስለዚህ እዚህ ያለ ሰው እንኳ ቢከራይ ኖሮ አጠቃቀሙ እንዲቀይር ሞቲቬት ይደረጋል። ግን ከሌላ ቦታ ከከተማ ስለሚኖሩ እነዚህ ሰዎች እንዲህ አይነት ችግር አለ። እንደዚያ ተፋሰስ ግን ህብረተሰቡ ኮንፈረንስም ሲቀመጥ ምንም ሲቀመጥ ያንታል ቻሌንጅ ብዙም የገጠመ ነገር የለም። ያው መፍትሄ በዚያው ስለሚሰጠው ማለት ነው።
በአብዛኛው በተዘዋወርንባቸው የተፋሰስ ማህበራት አካባቢዎች በዋናነት ባለሙያዎች ላይ በእኩልነት ግንዛቤ ያለመፍጠር፣ የሪሶርስ ማለትም የአቅም ውስንነት፣ የአመራርና የባለሙያዎች በተመደቡበት ስፍራ ረክቶ አለመቆየት፣ የፖለቲካ አለመረጋጋት፣ የሰላምና የጸጥታ መደፍረስ፣ የገበያ ዋጋ መናር፣ የመጓጓዣ እጥረት እንደ ዋነኛ ችግር ይነሳሉ። መልካም፣ ስለዚህ ይህንን ችግር ለመቅረፍ መፍትሄው ምንድን ነው? አቶ ዮሴፍ፣
አሁን ይህን ችግር ለመቅረፍ ይረዳል ተብሎ ከሚታሰበው ነገር አንዱ ይህንን አዋጁን በትክክል ተግባራዊ ማድረግ ነው። አዋጁ በትክክል መሬት ላይ ከዋለ ብዙ ነገሮችን ይፈታል።
ውድ አድማጮቻችን የዛሬው እንዲ ተጠናቋል። የዛሬ የመወያያ ጥያቄዎቻችን እንደሚከተለው ናቸው። ስለ ማህበረሰብ አቀፍ የተፈጥሮ ሀብት እንክብካቤ ስራ ምን ትረዳላችሁ? በዚህ የፖድካስት ክፍል ከተጠቀሱ ተግዳሮቶች መካከል እናንተ አካባቢስ የሚገጥሟችሁ ተግዳሮቶች ምን ምንድን ናቸው የሚሉ ሲሆኑ፣ በቀጣይ ደግሞ ለማህበረሰብ አቀፍ የተፈጥሮ ሀብት እንክብካቤ ስራ በተለያዩ አካላት ስለሚደረጉ ድጋፎች ይዘንላችሁ እንመጣለን። እስከዚያው መልካም ጊዜ።
ይህ ፖድካስት የቀረበላችሁ ከግብርና ሚኒስቴር ጋር በመተባበር በጂአይዜድ ሲኤልኤም ፕሮጀክት ነው።